ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 6 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ጥቅምት 6 ቀን 1048 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
እስከ መቼ የሳምንቱን ዋና ዋና ዜናዎች በማስከተልም በሳምንቱ ውስጥ ተጠናቅረው የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠቃልላል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
ስልቻ ቀልቀሎ ቀልቀሎ ስልቻ ሪቻ ብልጽግና ብልጽግና ሪቻ መሆኑ በስፋት እየተነገረ ይገኛል። ሪቻ የባዕድ አምልኮ የቀልቻ ማጓራት ብልጽግና የሐሳይ መሲ ሞልጫፊ ቁጭ በሉ አፍዛ ደንግስ ፓስተር ካድሪዎች የባዶ በርሜል ጩኸት ያንድ ሳንቲም ሁለት ገጾች ለመሆናቸው መረጃ የሚያስቀርብ መረጃ የሚያስመዝዝ አይደለም የሚለው የብዙዎች ሐሳብ መሆኑ ታውቋል። ፈላጭ ቆራጭ ቡድኖች በስልጣን ለመቆየት ጠንቋዮችን ይጠቀማሉ አማካሪዎችንም ያንጋጋሉ ይባላል። ከዚህ ራሱን ብልጽግና ያለሚጠራው ቡድን ተደጋግሞ እንደተገለጠው በአሜሪካ ከፕሮቴስታንት ቸርቾች ባጭበርባሪነቱና በዘራፊነቱ መጀመሪያ እንደሆነ የሚነገርለት የብልጽግና ቸርች በአሁኑ ወቅት አገሪቱ በንጹሃን ደም እንድትታጠብ ያደረገ ያለው ከይሲ ቡድን ሃይማኖትን በሐሰት በማጭበርበር በዘረኝነት በዘረፋ ወዘተ የመበልጸጊያ ቀጥተኛ መንገዶች እንደሆኑ የብልጽግና ካድሬዎች በአንድ በኩል የብልጽግና ፓስተሮች በሌላ በኩል እየሰበኩ መሆናቸው ታውቋል። በተጻራሪው በሚሊዮኖች የሚቆጠሩ በረሃብ በጠኔ በደዌ እየተሰቃዩ የማቀቁ ሲሆን በየለቱ በሺዎች የሚቆጠሩ በሞት እየተሸኙ መሆናቸው ብልጽግና ቸርችም ሆነ የፖለቲካ ሴራ ቡድኑ ጣፋጭ መራራዎች የህዝብና የአገር መርገምቶች መሆናቸው አያከራክርም የሚለው በርካቶች የሚስማሙበት መሆኑ ታውቋል። በዚህ ወቅት በቸርች ስም በፓስተር ስም በጠራራ ጻይ የሚዘርፉና ይህን ወንጀላቸውን ለመሸፈን ደግሞ ራሱን ብልጽግና የሚለው ቡድን ካድሬዎች በመሆናቸው አገር ያወቀው ጻይ የሞቀው ነው ተብሏል። ኦሮሞማ የሚል የመንጋጭ አጫታ አሰቃቂ አረመኔ ግድያዎችን እየፈጸመና እያስፈጸመ በሚሊዮኖች አፈናቅሎ ያማራ አርሶ አደሮችን ገድሎ በአራዊት አስበልቶ በጅምላ መቃብር አጉሮ አገር ይመግቡ የነበሩ አርሶ አደሮችን ፈንቅሎና አፈናቅሎ በሚሊዮኖች የሚቆጠሩ እህል አምራች ጥራጥሬ አምራች ከብት አርቢ የነበሩ እጆች ለርዳታ እንዲዘረጉ ማድረጋቸው አንዱ የብልጽግና አገር የማሳደጊያ ህዝብን ከድህነት የማላቀቂያ የፖለቲካ ትርጉም መሆኑን በፖለቲካ ትግል ከልጅነት እስከ አዋቂነት የዘለቁ ሲያስረዱት አደምጠዋል። ብልጽግና ማለት አገርን ማደህየት ህዝብን ያጣ የነጣ ማድረግ ሰፊው የኢትዮጵያ ህዝብ ይበላው ቀርቶ ይልሰው እየቸገረው መሆኑ በዘመናዊ የኢትዮጵያ ታሪክ እጅግ መሪር የሆነ የኑሮ ውድነት የተመዘገበበትና የብር ግሽበት የጠነባበት ይህ ብልጽግና ዘመን በመሆኑ ብልጽግና የሚለው ትርጉም የአገር መቆርቆዝ የህዝብ ከድህነት ወለል በታች መውደቅ ማለት እንደሆነ የሚያስረዱ ወገኖች እየተበራከቱ መሆኑ ታውቋል። አንዳንዶች አገርን ለማዳን ከዘረኛውና ከደም አፍሳሹ ወያኔ ያማራ አርሶ አደሮችን እየጨፈጨፈ ጎጆቻቸውን እያቃጠለ ሴቶቻቸውን እየደፈረ ባንኮችን እየዘረፈ በህዝብ ሀብት ሸኔ የሚል ስያሜ የሰጠውን ሽፍታ ቡድን በመሳሪያና በሎጂስቲክ እያደራጀ በዘፈቀደ የአዲስ አበባን የቆዳ ስፋት እያጨራመተ ከወያኔ ጋር የገባውን ቁርሾ በጉስቁሉ የትግራይ ህዝብ ላይ እየተወጣ ወዘተ የሚገኘው ነጋጠባ በሴራ ፖለቲካ አገርን ከገደል አፋፍ ያደረሰውን አረመኔውን ወሽካታውና ሻሽው ብልጽግና የተባለ የስልጣን ጥመኞች ቡድን መሆኑን ያልተገነዘበ ቢኖር እየፈሰሰ ባለው የንጹሃን ደም እጆቹ የተነከሩ ብቻ መሆኑን በርካቶች ያስረዳሉ። የጊዜ አረመኔው ወያኔ በሰሜን ወሎ በአፋር እና በሰሜን ጎንደር የከፈተው ገና ለመጀመሪያ ጊዜ የመጀመሪያውን ጥይት እንዳጮኸ እውነተኛ ሰላም አስከባሪነት ቢኖር ኖሮ አገር በሰላም ጥት ባልታመሰም ነበር የሚለው ብዙዎችን የሚያስማማ ሆኗል። ያገር ጥሪት እየተማጠጠ ለድሮኖች ለታንኮች ለተለያዩ አውዳሚ የጦር መሳሪያዎች መግዣነት መዋሉ ያገሪቱን የግብይት ስርዓት አልበኛ እያደረገ መሆኑን የኢኮኖሚ ባለሙያዎች ያስረዳሉ። በገበያ ውስጥ ለግብይት እየዋለ የሚገኘው ገንዘብን በዘፈቀደ እየታተመ ወደ ገበያ ስለሚበተን ዋጋው ወደ ወረቀትነት እየተለወጠ መሆኑን እና የመሸመት አቅሙ እየደቀቀ መሄዱ አንዱ ሊጠቀስ የሚገባው የብልጽግና ተብየው እኩይ ቡድን የመርገምት በረከት መሆኑን በርካቶች የሚጋሩት ነው። የሊበራል ፖለቲካና ኢኮኖሚ አራማጅ መሆናቸውን ባንደበታቸውና በጽሑፍ ከወያኔ ጋር ለ27 ዓመታት ብልጽግና በሚሉት የመተት ሲያሜ ለ5 ዓመታት እየሰበኩ ያሉበትን የውጭ ምንዛሪን በተመለከተ ባወጡትና የንግድ እንቅስቃሴውን ለመገደብ የሚገቡ ሸቀጦችን መገደባቸው ኢኮኖሚው እንደ ፖለቲካው የእዝ መሆኑ ያገዛዙ ዘመን አንድ ሐሙስ እንደቀረው የሚያሳይ መሆኑን የፖለቲካ አዋቂዎች የሚጋሩት ነው። በፍኖተ ዴሞክራሲ በተደጋጋሚ ሲቀርብ የነበረው የውጭ ምንዛሪ መሟጠጥ በዚህ ወቅት ዘረኛው አገዛዝ በይፋ የውጭ ምንዛሪ መያዝ ለግብይት መጠቀምና በጥቁር ገበያ መመንዘር እንደሚያስቀጣና ድርጊቶቹ ሲፈጸሙ ያየና የተቆመ ማበረታቻ ብር እንደሚሸለም የወጣው ሕግ ተብየው አገዛዙ መቃብሩ አፋፍ ላይ መቆሙን የሚያሳይ መሆኑን ለሐቅ የቆሙ ኢኮኖሚስቶች ያስረዳሉ። የቱን ያህል ማስፈራራት ተርታውን ሳይቋርጥ ቢለፈፍም የህዝብ ቀልብ ሊገዛና ሊያስፈራራ እንዳልተቻለው እየተሰማ ነው። ጥቂት የማይባሉ የጣላት የጣላት ወዳጅ ነው የሚለው ነጣላ ትርጉሙን በመምዘዝ የወያኔ ጣላት የሆነውን ብልጽግናን እንዲሁም የብልጽግና ጋር ሆኖ ያገር ሉዓላዊነት የደፈረው ሻቢያን እንደ ህዝብ ወዳጅ መቆጠር አለባቸው የሚለው ቢወቅጡት እንቦጭ የሆነ ሙጃ ሐሳብ ይዘው ሲተረተሩ ፖለቲካው በሶሻል ሚዲያ ጥራዝ ነጠቆች እየጎደፈና እየተጎደፈረ የመሆኑ ውጤት መሆኑን በርካቶች የሚስማሙበት ሐሳብ ነው። የፖለቲካ አዋቂዎች አገርን የማስከበሪያው የመጀመሪያው እርምጃ ያገርና የህዝብ አንድነት ጠላቶችን መፈረጅ መነጠል ሲሆን ቀጥሎ የሚመጣው መደራጀትና ያርበኝነት ተጋድሎ ማድረግ መሆኑን የህዝባዊ ትግልን ሃሁ እና ፓፑ ጠንቅቀው የሚያውቁ አበክረው ማሳሰቡን ተያይዘውታል።
ያገዛዙ ዘመን ስርዓተ ትምህርት አደጋ ላይ በመውደቁ የበርካቶችን የትምህርት ተስፋ አቀጭቷል ተባለ። ዛሬ እድል አልሰጥም ብለው መብቱን የቀሙት ተማሪ ነገ ላገዛዙ እድል እንደማይሰጥ እርግጠኛ ነን የሚል አስተያየት እየተሰማ ነው። አንገቱን ደፍቶ ሲያጠና የከረመው ተማሪ በጸረ ምህራዊ ሴራ ሞራሉን እየተነካ ችግሩን አዳምጦ መፍትሄ ላይ መድረሱ አይቀርም ተብሏል። በጸረ ትውልድ የተጠነሰሰው ሴራ በትምህርት ብቻ ሳይሆን በሁሉም ዘርፍ የታቀደ በቀል ነው። ለዚህ ነው ፈተናው በእውነተኛ ታሪክ ላይ የተመሰረተ ሳይሆን መዳዲስ ታሪክ እየፈጠሩ በር የወለደ አይነት ተረቶችን በማዘጋጀት ተማሪን ግራ ሲያጋቡ ኑረዋል። በቅድሚያ አልዋልታ ነስቶ ተፈታኝ ተማሪን ግራ ማጋባት፣ ስነ ልቦና መግደል፣ ስርዓቱ ባልተማከለ ሁኔታ የአንድ አካባቢ መምህራንን ሰብስቦ ፈታኝ ማድረግ፣ ያውም በጸረ ህዝብ ዘረኛ መምህራኖችን መድበው ተማሪ ማወናበድ የኮሎኔሉ ቀዳሚ ተግባር ነው። ሌላው ያገዛዙ ትውልድ መጃ ስልት የትኛውንም የፍትህ ጥያቄ ከፖለቲካ ጋር ማያያዝ ገና ለገና ጮት በተሰማ ቁጥር በተገኘው አጋጣሚ እንዳይፈተኑ በማድረግ የተማረ ትውልድ እንዳይኖር አጋጣሚውን መጠቀም ቀዳሚ ተግባር ሆኗል። እንዳስተያየት ሰጪዎች ገለጻ ጸረዝቡ ትምርትን የሚመረው ካድሬ ህዝብ በራሱ እንዳይደራጅ በኢትዮጵያዊነት ሽፋን ሙራኑን ሲያደነዝዝ የኖረ መሰሪ ሰው መሆኑን አብሮ ነባር ታጋዮቹ ይመሰክራሉ። የፋኖስም ሲጠራ ከሁሉም ቀድሞ የትምርት መሪው ይናደዳል ምክንያቱም ቀድሞ ሲራውን ያወቀው ፋኖ መሆኑን ሁሉም ያውቀዋል ብለዋል። በመሆኑም ቀጥረኛው እስከዛሬ መግለጫ ለመስጠት ወሪ ፈጅበት የነበረው ዘግምተኛ ዛሬ ግን ያማራ ተማሪዎች አመጽዋን ላይ ፈተኑም ለማለት 24 ሰዓት አልፈጀበትም። የተማሪዎቹን አመጽ በአይምሮ ቀጥታ ከፋኖቹ ጋር ስለያያዘው በልቡ እስኪያ ያዋጣችሁ ማለት ነው። ተማሪዎቹን ከተምርታቸው በማቋረጥ ነበር ያገር ባለውለታ ታጋዮችን የተበቀለ መስሎት ነው። በአማራ ህዝብ ላይ ለዘመናት ጥላቻን አንግቦ ከበረሃ ጀምሮ ፌክ ኢትዮጵያዊኒዝም በማንቀሳቀስ ሲንቀሳቀስ የነበረ ግለሰብ ሁኔታዎችን እንደ መልካም አጋጣሚ ተጠቅሞ ሁነኛ ያገዘዙ ተቋምን በኃላፊነት መመራት ሲጀምር ጥላቻውን በጋድ ሰርቶ ያሳየ ሰው ነው። ሌላው ዋናው ትልቁ አካባቢው ሰው መሪ ማጣቱ ነው። ባዲን ለሚባል ባንዳ ስብስብ 13000 ተማሪ ከትምርት መገለል ታጣውም ስላልሆነ ምንም አይነት ቦታ እንዳልሰጠውም በተግባር አረጋግጧል። የኢትዮጵያ የትምርት ስርዓት በስሜት እየተመራ ነው ሲሉ የአማራ ህዝባዊ ማህበራት ፎረም አያይዘው በዚልክ መግለጫ ሰጥቷል። ትምርት ሚኒስቴር በስሜት ሳይሆን በስልት ይመራ ትምርት የደህንነት ተራራ የምንድንበት ከደህንነት ቀንበር የምንላቀቅበት የልማችን ጨለማ ግርዶሽ ወደ ብርሃን የሚቀየርበት ቁልፍ መሳሪያ ሆኖ ሳለ አገዛዙ ግን ትምርት ጋር ሆድና ጀርባ የሆነ አካል መድቦ ኢትዮጵያን እየጨቆነና ሙራን እንዳይፈሩ ያደረገ መሆኑ ተገልጿል። በተለይም 12 አመታትን በትምርት ዓለም ያሳለፈ ሰው የ12ኛ ክፍልን ፈተና ተፈትኖ አዲሱን የዩኒቨርሲቲ ዓለም ለመቀላቀል በጉጉት የሚናፍቅበት ወቅት ነው። በዚህ መሰረት አገዛዙ አዲስ በዘረጋው የፈተና አሰጣጥ መርሃ ግብር በመላው ሀገራችን የተወጣጡ የ2014 ዓመተ ምህረት የ12ኛ ክፍል ተፈታኞች ውስጥ ከግማሽ ሚሊዮን በላይ የማህበራዊ ሳይንስ ተማሪዎችን ለመዘና በተመቀመጡበት ፈተና ካራት የፈተና ማዕከላት ወደ 13000 የሚጠጉ ተማሪዎች ፈተናውን አንወስድም በማለት ሳይፈተኑ መቅረታቸው የሚታወቅ ነው። በአማራው አካባቢ በመቅደላ አምባ በደብረ ማርቆስ በባህር ዳርና በደብረ ታቦር ዩኒቨርሲቲዎች መፈተን ከነበረባቸው ተማሪዎች መካከል ጥቂቶቹ ፈተና ቢወስዱም እንኳን ሌሎቹ ሙሉ በሙሉ ፈተናውን እንዳልወሰዱ ተገልጿል። የትምህርት መሪ ተብዬ ካድሬው ከትምህርት ስርዓቱ ያፈነገጠ ስራ እየከወነ ይገኛል። ስርዓቱ የጨቆናቸው ተማሪዎች አንፈተንም በማለት ከፈተና ማዕከላቱ ለቀው ይወጡ ሲሆን አገዛዙ ሌላ የፈተና አድል እንደማይኖራቸው በመግለጽ ሞራዊ በቀሉን ተወጥቷል። በተጨማሪም በተለይ በደብረታቦር ዩኒቨርሲቲ ተማሪዎች ኃይል በተቀላቀለበት ሁኔታ ፈተናውን ለማስተጓጎል ያገዛዙ ኃይሎች በፈጠሩት ግርግር የአንድ ተማሪ ህይወት ሲያልፍ በበረካታ ተማሪዎች ላይ ጉዳት መድረሱም ተገልጿል። በመጀመሪያው ዙር የ2014 ዓ.ም 12ኛ ክፍል መልቀቂያ ፈተና ይወስዳሉ ተብሎ ከተጠበቁት ውስጥ በማህበራዊ ሳይንስ ውስጥ የተወሰኑ ተማሪዎች ፈተናውን መውሰዳቸውን ለማወቅ ተችሏል። ነገር ግን ስርዓቱ የጨቆናቸውና አካሄዱ ያላማራቸው በተለይ የትምህርት ስርዓት ብልሽቱን በግልጽ ያወቁ በዚህ ፈተና ላይ ለመሳተፍ ፈቃደኛ ባለመሆናቸው አቋርጠው ወጥተዋል። በዚህ መሰረት የአማራ ህዝባዊ ማህበራት ፎረም የሚከተለውን መግለጫ ወጥቷል። ትምህርት ሚኒስቴር የዘረጋው አዲስ የፈተና አሰጣጥ ስርዓት የሚደነቅ ቢሆንም በቅድመ ዝግጅት በትግበራ በማጠቃለያ ምዕራፍ ከፍተኛ ዝግጅት ያሰራር የመናበብ ችግር የነበረበት ምቹ የፈተና አሰጣጥ ስርዓት በተለይም በስም በተጠቀሱ ዩኒቨርሲቲዎች በጉልህ የተስተዋለ መሆኑን መረጃ የደረሰን በመሆኑ ችግሮች ሁሉ ለተማሪ መስጠት ተገቢነት የሌለው በመሆኑ ትምህርትን የሚመረው ካድሬ አሰራሩን እንዲፈተሽ እንጠይቃለንም ብለዋል። በአማራው አካባቢ ብቻ የተፈጠረውን ችግር በጥቅል ስር የነገሩ ወይም ምክንያቱ በዝርዝር ሳይጠራ ከትምህርት ስርዓት አፈነገጠ በማለት በተለይም አንድን ትውልድ መፈረጅ በራስ ፖለቲካዊ ትርጉም ሰጥተን የምንከታተለው ሆኖ 13000 ተማሪን በስሜት አልፈትንም ብሎ ወጥቶ በመግለጫ መስጠት ያልተጠና ያልተገመገመ ግለሰባዊ ውሳኔ በመሆኑ በአስቸኳይ የማስተካከያ እርምጃ እንዲወሰድ እንጠይቃለን ብለዋል። በአዲስ ነባራዊ ሁኔታና አካባቢ ሁኔታ ከቤተሰቦቻቸው ጉያ ሳይወጡ ላደጉ ተማሪዎች አዲሱ የፈተና አሰጣጥ ሁኔታ ጭንቀት መደናገጥ እንዲፈጥር እንደፈጠረባቸውም ታውቋል። ስለሆነም በመጀመሪያው ዙር የተከሰቱ ችግሮችን ላለመድገም የትምህርት ዘርፍ እኔ ብቻ አውቃለሁ ከሚል ግትር ስሜት መውጣት እንዳለበትም ማስጠንቀቂያ ያዘለ ዛቻ ጠቁመዋል። ለተፈጠረው ችግር ይህ ግትር አቋም ከጸና ግን በአማራ ህዝብ ላይ እየተደረገ ያለው ሁለንተናዊ ጥቃት በትምህርት ዘርፉ ከጥላቻ ጋር ተዋህዶ የፖለቲካ ደባና ተንኮል ያለበት መሆኑን በማመን ሁለንተናዊ ትግል የምናደርግ መሆኑን ከወዲሁ እናሳውቃለን ብለዋል። በአገዛዙ ስርዓት አልበኝነት በተከሰተው ችግር ህይወታቸውን ላጡ ወገኖች ነፍሳቸውን ፈጣሪ ባጸደ ገነት ያኑር እያልን ለወዳጅ ቤተሰቦቻቸው መጽናናትን እየተመኘን ህዝብ እነዚህን ጸረ ህዝብ አካላት ሊዋጋ ይገባዋል ሲሉም መግለጫቸውን አጠቃለዋል። የአገዛዙ ጭፍጨፋ ማባሪያ የለሽ ሆኖ ለአራት አመታት ቀጥሏል። በዚህ ሁኔታ ውስጥ እንዴት ስለ ስንዴ ምርት ስለ ኩታ ገጠም እርሻ ስለ ፓርክ ስለ መናፈሻ ይወራ? አረ ያገር ያለ አረ የሰው ያለ በኦሮሞ አካባቢ ንጹሃን አለቁ። ነገር ግን ጨዋታቸው ከንቱ ሆኖ ህዝብ ሊደርሰላቸው አለመቻሉም ታውቋል። የሚደርስለት የሚከላከልለት የሚታደገው አቶ ህዝብ ተጨፍጭፏል። ለቀ ህዝብ በገዛ ሀገሩ በገዛ ወገኑ እጅ እንዲህ ወንድ ሴት ሳይመርጥ ሲጨፈጨፍ እያያችሁ መድረስ ስትችሉ መድረስ ያቃታችሁ ድምጽ መሆን እየቻላችሁ ድምጽ የማትሆኑ ሀዘኑ በቤታችሁ ስላልገባ ከሆነ ነገ የናንተ ተራ ነው ብለዋል። ጭፍጨፋውን በቅርበት ያዩ አረ የሰው ያለ አረ ወገን ያለ ከመገረጃ ጀርባ በድብቅ በፕሮፖጋንዳ ተሸፍኖ ህዝብ እያለቀ ነው፣ የኦሮሞ ጫካ ሜዳው በንጹሃን አስክሬን ተሞልቷል፣ ደማቸው ጎርፍኗል ብለዋል። እነዚህ ንጹሃን ወዴት ይሄዱ? ማንስ ይታደጋቸው? ማንስ ይدرسላቸው? እስኪ ምን ይደረግ? ወታደር አይደሉ ታጣቂ አይደሉ ምስኪን ገበሬዎች ሴቶች ህፃናት ናቸው። እንዴት ይታረዱ? ምንድነው የሚሻለው? ያገዛዙ ተጠላፊ ፖለቲከኞች ባይدرسላቸው ያለም መንግስታት የኢትዮጵያን ሞት ደንተው ባይሆን እንደዚህ ምን ይደረግ የሚል የምሬት ድምጽ እየተሰማ ስለሆነ ይህ ኢትዮጵያዊነት አገራዊ ስሜት የንጹሃን ጭፍጨፋ ይስማናል ያገባናል ለምትሉ ምክር እና ትልቅ ሰፋ ያለ ውይይት አድርጋችሁ መፍትሄ አስቀምጡልን ሲሉ ጨዋታቸውን እያስተጋቡ ይገኛል። ኮሎኔሉ የንጹሃን ጭፍጨፋን ህጋዊ አድርጎ የኦነግ ጭፍጨፋዎችን አቀማጥሎ ይዟል። በአገዛዙ የሚደገፈው አሸባሪው ኦነግ በርካታ አራጂ ጭፍጨፋዎችን ዕውቅና ተሰጥቶት በነጻነት አስመርቋል። ኦነግ ወለጋ ላይ በሺዎች የሚቆጠሩ ወጣቶችን አሰልጥኖ አስመረቀ። ተመራቂ ወጣቶች ንጹሃንን በመግደል ሲለማመዱ መዋላቸውንም የአይንማኞች ተቆመዋል። እስካሁን ድረስ በኦሮሞ አካባቢ ከ120 በላይ ወረዳዎችን በቁጥጥር ስር አውለው የራሳቸውን ፍቃድ እየፈጸሙ ነው ሲሉ የመረጃ ምንጮች ገልጸዋል። በተቆጣጠሯቸው አካባቢዎች በአንድ ወር ውስጥ ብቻ ከ600 በላይ ነዋሪዎችን ገለዋል። ኦህዴድ ከአገዛዙ ጋር በመሆን ከፍተኛ የፋይናንስና የትጥቅ ድጋፍ እንደሚያደርግላቸውም ተገልጿል። የውጭ ምንዛሬ ከዜሮ በታች መድረሱ ተገለጸ። ያገዛዙ ስርዓት አገሪቱን ከተቆጣጠረበት ጊዜ አንስቶ በጊዜው የውጭ ምንዛሬ ማሽቆልቆል ሲያጋጥም መቆየቱ ይታወሳል። በዚህም ምክንያት የተለያዩ ማምረቻ ቁሳቁሶችንና ጥሬ እቃዎችን ከውጭ ማስገባት ባለመቻሉ አብዛኛው ፋብሪካዎች ምርት ማምረት ማቆማቸው ይታወቃል። ዛሬ ደግሞ በስርዓቱ አምባገነንነትና ጨፍጫፊነት ምክንያት አሜሪካን ጨምሮ ምዕራባውያን እንዲሁም በእነዚህ የሚዘወሩ ዶላር አበዳሪ ረጅ ተቋማት ፊታቸውን ማዞራቸውን ተከትለው ዛሬ በይፋ የአገዛዙ ስርዓት እጁን ሰጥቷል። ዛሬ ላይ በውጭ ምንዛሬ ጦት ምክንያት ገንዘብህን ከፍለህ የምትገዛቸው የዕለት ፍጆታዎች ወጭ መሆንህን ስርዓቱ በድፍረት አርድቷል። ነገ እጅግ አስፈላጊ የሆኑ እንደ መድኃኒት፣ አልሚ ምግቦች፣ የህክምና ቁሳቁሶች በአጠቃላይ ከውጭ የሚገቡ እቃዎች ሊቆሙ እንደማይችሉ ምንም ማረጋገጫ የለም ብለዋል። ጭፍጨፋ፣ የእርስ በርስ ጦርነት፣ የዘር ማጥፋት፣ ስርቆት፣ ግድያ፣ እስራት፣ የውጭ ምንዛሬ ድርቀት፣ የኢኮኖሚ ፖለቲካና ማህበራዊ ህይወት ዝቅጠት፣ ይህች ናት የዛሬቱ ያገዛዝ ዘመን ኢትዮጵያ ሲሉ ምሁራን በሐዘን ገልጸዋል። ለሰዓቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ።
ይዘውታል የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል። መስከረም 30 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ለሀገሩ ፊደል እንግዳ ለአባቱ ቋንቋ ባዳ ሀቅ የማይታበል ነው በውሸት ናዳ ቢሸፋፈንም ውሎ አድሮ ማንነቱን ያስረግጣል የቀድሞቹ ሲተርቱ ውሃ ሲደርቅ ይሸታል ሰው ሲከዳ ይወሻክታል ብለው ነበር ህዝብ ሳይመርጠው ሳይፈልገው ለስልጣን የበቃው ኮሎኔል ገና ከጧቱ መረን ለቆ ሲወሻክት ይህ ጉድ ለህዝብ ለሀገር የሚበጅ ሳይሆን ጉዳትን የሚያስከትል ተውሳክ ነው ስንል አስጠንቅቀንም ነበር ኢትዮጵያዊነት ሶሳችን ነው ያሉት አይን ያወጣ ቅጥፈትና ማደናገር እንጂ የመጡት ኢትዮጵያን በደም ለማጥለቅለቅ ነው ስንልም አጫፋሪዎቹን እኔ ይቀኝለት ይሸለም ይደነቅባዮቹንም ሞግተናቸውም ነበር የማያጠገብ እንጀራ ከመጣዱ ያስታውቃል ነውናም ይህን ጨካኝና አሰስት ኮሎኔል ለዙፋን ያበቁት አሜሪካ የተወሰኑ ኢትዮጵያን ጠል አረብ አገሮችና ሻቢያ በመሆናቸው ከእባቦች እንቁላል እርግብ ይወለዳል ብሎ መጠበቅ ያገርና የህዝብን ህልውና የሚፈታተን ነውናም የልጨካኝና አሰስት ኮሎኔል ለዙፋን ያበቁት አሜሪካ የተወሰኑ ኢትዮጵያን ጠል አረብ አገሮችና ሻቢያ በመሆናቸው ከእባቦች እንቁላል እርግብ ይወለዳል ብሎ መጠበቅ ያገርና ህዝብን ህልውና የሚፈታተን ስህተት ሞኝነት ነው ብለን አስጠንቅቀንም ነበር ኮሎኔሉ የብሔራዊ ጥበትን ወተት ከወያኔ መሪር ጡት 27 አመታት ሙሉ ጠፍቶ ያደገ በመሆኑ ከመቀስበት ተለውጦ አገር ወዳድ ይሆናል ብሎ ማሰቡ የራሱን ጅላንፎነት መውረስ መሆኑንም ገና ከንጭጩ ያጋለጥነውም ነበር ነገር ግን ሀቅ ተክዶ ልጓም ተለቆ አጉል ተስፋን ይዞ መጭ ማለቱ ከተመረጠ የጉዞ መጨረሻ አዘቅት ለመሆኑ ምንም ጥርጥር የለውምና አሜሪካ ብዙ ሚሊዮን ዶላር ያፈሰሰበት ማደናገሪያ ተሳክቶ የቤኒቶ ሙሶሊኒ ኦሮሚኛ ተናጋሪ ውላጅ ሙሴንጂ ተብሎ ሊጠራ ሊወደስ ቻለ እናት ኢትዮጵያ ይጠቅሙኛል ብላ ያስተማረቻቸው ልጆቿ በተለይ ተወሻክተውና ከርተዋት ለጣላቷ ተጎነበሱ በአደባባይ ጫማ ሳሙ ቁቤንጂ አማርኛማ እርማችን ሲሉ ተደመጡ ግማሾቹ የቋመጡትን ሳይበሉ ሞተዋልና ሙት ወቃሽ ላለመሆን ስማቸውን ባንጠቅስም ግን በባዳኑ የዋሽንግተን ሴራ ዋና ተካፋይ የነጡት ነካሽ መሆናቸውን ሳንጠቅስ ማለፍ አንፈልግም ያባት ቤት መሬት ያስመለሱ የኮንዶሚኒየም መሬት ቤት ሊሰጠን ነው ያሉ የንግድ ፈቃድ ያገኙ ጥሬ ገንዘብም የተሰጣቸው ወዘተ በኮሎኔል ግራይን ጫማ ስር ወድቀው ተጠቃሚ ሆነው ታሪክ የማይረሳውን ክህደት ፈጸሙ ካህናትን ሲያርድ ቤተክርስቲያንን ሲያቃጥል ህፃናትን ሲፈጅ በሺ የሚቆጠሩትን አማራ አፋር ኢትዮጵያዊ ብሎ ሲጨፈጭፍ ባይናቸው ፊት ዜጎችን ሲተለትልና ቁልቁል ሲሰቅ በተዋህዶ ላይ ዘመቻ ሲያውጅ አይኔን ግንባር ያርገው አላየንም ጆሮአችን ተደፍኗል አልሰማንም በማለት ለዚያ ረመኔ ድጋፍ መስጠትን ቀጠሉ። ራሳቸውን ክርስቲያን የሚሉትና በዚህ ተህተት የተዘፈቁ በተለይ ቢነገራቸውም አልሰማ በማለታቸው ታሪክ የሚፈረዳቸው ማፈሪያዎች ሆነዋል። ይህ የማይታበል ሐቅ ነው። ማይካድራና ቆቦ ወያኔ ነው። ምስራቅ ወለጋ ግን ሁሉም ጸራ ማራው ፍጅት ኮሎኔሉ ኦህዴን ናቸው። ከጭንቅላት ተጣብቆ እንደተወለዱ መንትያዎች ባላራት እግር ግን አንድ ሆነው የተከሰቱት ወያኔና የኮሎኔሉ ቀጣይ ዘረኛ አገዛዝ ከዝንጀሮ ቆንጆ በሚል የሚገለጹ ናቸው። ከቁንጫም መላላጫ የሚያወጡ ናቸው። ልዩነት ፈልገው ያገኙ የሚባዝኑት ወያኔ በቆቦ በማይካድራ ወዘተ የሚዘገንን ጭፍጨፋ አካሂዷል። በጦር ወንጀልና ፍጅት ሩሲያን ፈጥነው ሊከሱ የተነሱት ግን ትንፍሽም አላሉበትም አልከሰሱትም። ግን ሊተን የቀረበውን ወንጀለኛ ወያኔ ማን ነፍስ ዘራበት? ማንስ አማራ አፋሩን ለወያኔ ጥቃት አጋለጠው? ማን ነው ህዝብ ፈጂውን አውሬ ቡድን እስከዛሬ ከነ ምዕራብ ትግራይ ቀጀቱ ድረስ አቅፎ ደግፎ ያለው? አብዛኞቹ ግብጽ የሚባል ወያኔ ከፊት የደቀነውን ጠላት ዋና ጠላት ብለው ጎራዴ ሲመዙ፣ አሜሪካን ግን ወዳጅ ብለው እንዲያቅፉ ተደርገው ተቆይተዋል። በየካቲት አብዮትና ቀደም የዚህን ኢምፔሪያሊስት አገር ማንነት ሲያጋልጥና ሲታገል የባጀውን ኢሃፓን ሳያፍሩ ግልብጥ ብለው በአፍቅሮ አሜሪካ ለአመታት ገንጣይ ሻቢያኖችን ሲታገል ደም የገበረውን ኢሃፓን በሻቢያ ደጋፊነት ሊከሱ ሳይታክቱ የሚጮሁትንም መታዘብ ይቻላል። አያሌ ችሎታ ያላቸውና ሐቀኛ ጋዜጠኞችና ታሪክ ጸሐፊዎች ቢኖሩንም በዚያው ልክ ደግሞ ተረት ተረትን ሐቅ ልቦለድን እውነት ብለው ከሐቅ በምር ተጣልተው የውሸት አባወራ የሆኑና የደርግን በሬ ወለደ ዛሬም ነፍስ ዘርተውበት የሚጫጫሁ ከንቱዎች አሉ። ኮሎኔሉ ሐቁን የተናገሩትን ሲያስር ሲያሳድድ ሲገድል እነ ስፋት ነጋን ከእስር አለቀቀም? ለመሆኑ አዜብ ጎላ ቂሊንጦናት ወይስ አሜሪካ ወይስ ነጻ? በሁሉም ፈርጅ የኮሎኔሉና አገዛዙን ሽንፍላነትና ጸረ ህዝብነት በግልጽ እንታዘባለን። ከሐቅ የተጣሉ ለአገር ተምች እሾህ የሆኑ ክፍሎች ግን ይህን መገንዘብ ተስኗቸው የኮሎኔሉ ማንነት በተገቢው ቅጽል ሲገለጽ ተሰደበ አይገባም ብለው ሲቆጡ መታዘብን ቀጥለናል። ስድብስ ሐቅን የተናገረን ጀዝባ ማለት ህዝብን በጅምላ ጅላንፎ ብሎ በንቀት መዝለፍ በርበሬ አይሆን ጣን ውሸት መቼም አይሆን ሐቅ። ኮሎኔሉና ዘረኛ አጋሮቹ ለፍርድ ይቅረቡ። ህዝብን በግፍ መፍጀት ያብቃ። ዘረኛውን አገዛዝ ሆነ ወያኔን ለመደምሰስ በጋራ እንነሳ።
አንዱ ያንዱን አፍራሽ ከላይ ተቋ ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኛል ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ
የማክሰኞ ጥቅምት 1 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ሸምበቆ ቢረዝም ምሰሶ አይሆንም ሞቅ ሞቅ ሲበዛና ሁሉም ነገር ያማረ የሰከነ መስሎ ሲታይ የደላጥ ቢያርበኛው ቁጥር ከመጤፍ ዱቄት ይሆናል በተመክሮ ያየነው ነው ወያኔም ሳይቀር ለስልጣን ሲበቃ ስንቱ እንዳጨበጨበ ልጆቻችን እንዳላቸው የምንረሳው አይደለም ይህ ግን መሰረት የሌለውና ከመቅጽበት የሚተን መሆኑን ከማሳሰብ ወደኋላ ብለን አናውቅም ድርጅቶች ፈልተው ለምንስ ወዲያውኑ ይከስማሉ በድንቡሽት ላይ የተሰራ ቤት እንዲሉ ወያኔ ስልጣን ሲይዝ ሊደረግበት የሚገባውን ቁርጥ ትግል ለማኮላሸት ብዙ ዘዴዎችን ፈጥሮ ህዝብን አደናግሯል በቅድሚያ መጠቀስ ያለበት ህዝቡ ጦርነት ሰልችቶታል የሚለው ቀስቀሳው ነው ህዝቡ የተለቸው ጦርነት ሳይሆን ጭቆና ነው ብንል ሰሚ ጠፋ የሰላም አባወራዎች ነን ባዮች ፕሮፌሰሮች ሳይቀሩ ፈሉ መላንጂ ዱላ መጥፎ ነው የሚሉን ወያኔን በትጥቅ ትግል ገና ሳይደላደል እንፋለመው ኢህአሰን እንታደግ ቢባል እንዲሁ ሰሚ ጠፋ ወያኔ ሻቢያ ሱዳን ባዕዳን ተረባርበውም ሊያጠቁት ቻሉ ሰላም ዴሞክራሲ ባጠጠበት ድራሹ በጠፋበት አገርና ስልጣን ባምባገነን እጅ በገባበት ሁኔታ ሰላማዊ ትግል ሰበካው ራስን ለጥፋት ማጋለጥ ከመሆን ሌላ ሊሆን አልቻለም ለነገሩ የሰላም ትግል አቀንቃኞች ያንንም ዛሬም በተጨባጭ ይህን ትግል ሲያካሂዱ ለማየት አልታደልንም ሌላው የወያኔ ዘዴ መደራጀትን ጥፋት አድርጎ ማቅረብና መቀስቀስ ነበር ወያኔ ራሱ ተደራጅቶና ተለጣፊዎቹን ኮልኩሎ ህዝብ ግን ተደራጅቶ እንዳይታገለው ጣረ አወቅንባይ ምሁር ተብዮች ይህን ሐሰት በማስተጋባትና ህዝበኝነትን ባሉታዊ በማንገብ ድርጅቶች ማዕከል መዋቅር ዲሲፕሊን ማዕከላዊነት እያሉ የህዝቡን ትግል አበላሹ አኮላሹ ብለው መለፈፉን ተያያዙት ይህም ሂስና ክስ በተለይ ወደ ኢህአፓ የተነጣጠረ ነበር የድርጅትን አስፈላጊነትና ወሳኝነት በመቃረም ህዝብን ወደ መንጋነትና ያልተደራጀ ስብስብ ለማውረድ ተሞከረ በተወሰነ ደረጃም እስከዛሬ ሰርቶላቸዋል ያብዛኛው ቀውስ መከራችን ምንጭ ወያኔ የተባለው ግንጥ በመሆኑ እነሆ እስከዛሬ በዘረጋልን ወጥመድ ገብተን ተበክለን የዘር ፖለቲካ ሰለባና ድርጅትና መሪ ያጣ አሳዛኝ መንጋ ሆነን ተበታትነን ተልፈስፍሰን እንድንቀር አድርጎናል ዘረኝነት ዛሬ ዋናው የኢትዮጵያ ተውሳክ ሆኖ ሲገኝ ወላጁ ወያኔ ነው ያቆሸሸንና ኢትዮጵያዊነትን ያጠቃብን ወያኔ ነው መዘዙ ተርፎናል በዘር ከፋፍሎ አዳክሞናል በዘር ፖለቲካ ግን እርስ በርስ ላይ ለያዩ ወያኔም ኦህዴድም ተጣብቀዋል ተሳክቶለታል ስንል ከኢትዮጵያዊነት ማማ ተንኮታክተን ወርደን ወድቀን በዘር በጎጥ ወደ መፈረጁ መደራጀቱ ስንከሰት ነው። ይህን አደረጃጀት ከጥቅሙ ጉዳቱ ያመዝናል በነልም የፕሮፌሰርን ማአህድ መደራጀት ያልተቃወም ነው። በጎጥ ደረጃ ለመቆም ሳይሆን ኢትዮጵያዊነትን አስቀድሞና አክብሮ አጋር ያጣውን ክፍል ለመታደግ ታቅዶ መሆኑን በማገናዘብ ነው። ብሔረተኝነት በመሰረቱ አገርን ህዝብን በጎጥ የሚከፍል አብሮነትን ከስር መሰረቱ የሚጻረር ከይዘቱም አድሃሪ የቡርዡ አቋምና ርዕዮተ ዓለም ነው። የድርጅት መኖር ወሳኝ ነበር ነው ስንል ሐቅ መሆኑን ተጨባጭ ተመክሯችን ያረጋግጣል። በ1997 ዓመተ ምህረት በህብረት ተደራጅተን ምርጫ በተባለው በዚሁ ስብስብ ስር ስንገባ ዋናው ያነሳነው ጥያቄ ወያኔ ቢሸነፍና ልቀበልም ቢል ምን እናደርጋለን? ምንስ ነው ኃይላችን አቅማችን የሚለው ነበር። ለዚህ ያገኘነው መልስ ወያኔ ምርጫ ቢቀማን አሜሪካ አይፈቅድለትም የሚል ለመሆኑ መረጃው አለን። አሜሪካ ግን የወያኔ ቅሚያና ግድያን ደግፎ የተቃዋሚ ድርጅት መሪዎችን መታሰር አጽልቆ እንደተገኘ የምናውቀው ነው። የቅንጅት ደጋፊነን በሚል በሺዎች ዜጎች ሲሰለፉ ይህን ስሜታዊ ማዕበል ወደ ድርጅታዊ ይዘት መቀየር ባለመቻሉ መሪዎችን አጅቦ ከርቸል ሌበር መሸኘት እንጂ ትግልን ተቀናጅቶ መቀጠል አልተቻለም። ይህን ድግመት በጊዜ ለሚመለከታቸው ጠቁመንም ነበር። ወያኔ ድርድር ሲልም ጊዜ ሊገዛ መሪዎችን ሲጨብጥ ፎቶ የተነሳው ለተንኮል ህዝብን ለማስቆጣት መሪዎቹን ከህዝብ ለመነጠል መሆኑን ከመሆኑም በፊትና በኋላ በሚገባ ጠቁመን ነበር። ድርጅትና ማዕከል የሚያስተሳስር መርሃ ግብርና ማዕከል የሚሆን አመራር ጥብቅ ዲሲፕሊን ህግና ደንብ የግድ ያስፈልጋል። አለበለዚያ መፋለል መዝረክረክ ለጥቃት መጋለጥ መበታተን እጣ ክፍላችን መሆኑ ከቶም አይቀርም። የተደራጀው ጣላት በላያችን ላይ ይጠነክርብናል፣ ያጠቃናል፣ ይጎዳናል። ስለዚህም የህዝብን በሚገባው መደራጀትና መታገል ማዕከላዊነትና ሙያተኛነት አሰራር የሚጻረሩ ታጋይ ተብዮች በተጨባጭ አቋማቸው የህዝብን ትግል የሚጻረር ነው። ዛሬ በተለይ በአማራው ህዝብ ላይ ፍጅት ሲደርስ በስሙ ተደራጅተው የቆዩት ምንም እንዳልታደጉት እንዳልተቀሙት ባይናችን ያየነው ነው። ፋኖ በሚል መሰባሰብ ተመክሮ የተደረገው ትግልና የተከፈለው መስዋዕትነት ፍጹም የማይካድ ቢሆንም በዚህ ህዝብ ላይ እየተሰነዘረ ያለውን ጥቃት ስናይና በሺዎች ፋኖች ሲታሰሩና ከስማቸው ባሻገር ድርጅት ሆነው ሊቆሙ አልቻሉም ሲባል ስንሰማ አሁንም ድክመቱ ድርጅትና አደረጃጀትን መመልከቱን ማንሳት የግድ ይሆናል። የጋራ መርሃ ግብር የለም፣ የሚያቀናጅና የሚያስተሳስር ማዕከል የለም፣ የጋራ አመራርና ኃላፊነትም የለም። ባጭሩ ድርጅት የለም። ኦነግ ድርጅት አይደለም በሚል ለምን ይተች እንደነበር መዘንጋት አይገባንም። ያን ሁሉ ጊዜ አንድም ጠቅላላ ጉባኤ አድርጎ አመራር ያልሰየመ ታጋይ ህዝብ፣ ራሱን ከጥቃት ሊጠብቅ የሚፈልግ ህዝብ መደራጀት አለበት። ምንም ግን የለውም። በድርጅት መስክ ደግሞ ከማንም መበደር መዋስ እንደነ ኮሎኔሉ መቅዳት መኮረሽ ሳንገደድ የራሳችን ደማቅና ዘርፈ ብዙ ተመክሮ አለን። ያኔ ስንደራጅ ሙያተኛ አሰራርን እውን ስናደርግ ሺዎች ሲታሰሩ ብዙ መቶ ሺዎች ሲነሱ ሲያምጹ ለማየት እንበቃለን። ከመደራጀት ይልቅ እገሌዎችን በተክለሰውነት ገንዞ መፍትሄን መሻቱ የሚበጅ አይሆንም። ድርጅት ይቅደም። የታሰሩትን የፖለቲካ እስረኞች ሁሉ በተደራጀ የጋራ ትግላችን እናስፈታ።
Is he the rock star?
የረቡ ጥቅምት 2 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ይሉኛይል የኋላውን አያይ ተመክሮ ያስተምራል ይባላል። ነገር ግን ሊማር ዝግጁ የሆነ ካለ ብቻ ነው። አለበለዚያ ሰው ስህተቱን ይደግማል፣ ታጥቦ ጭቃም ይሆናል፣ መካሪውም ያው መከራ ይሆናል። ጊዜ ካለፈ ስለዋያኔ ማንነት ብዙ ጊዜ ብዙ ተነግሯል። አውሬነቱንም ሳያሰልስ አሳይቷል። ኮሎኔል ግራኝ ወያኔን በተመለከተ ግራ የተጋባ ከተመክሮ ያልተማረ የሚመስለው ባለማወቅ ሳይሆን አውቆ የወያኔን ፈለግ ትምህርት ሊከተል ወስኖ በመነሳቱ ብቻ ነው። ትላንትና ዛሬ አገዛዞቹ መንታናቸው ወያኔ የለየለት ሽብርተኛና ወንጀለኛ በመሆኑ ይህንን ትላንት ከትላንት ወዲያ ሳይቀር በማረጋገጡ የሌለውን ጠባይ ሰጥቶ ለድርድር ብቁ ብሎ መፈረጁ ራስን አውቆ ማታለል ነው። ኮሎኔሉ የጅሉን ጅል ብርሃኑ ጁላን ጅቡቲም ሲሸልስም በሚስጥር በመላክ ሊያደራድር ሞክሮ ከሽፎበት በቅርቡ ደግሞ በደቡብ አፍሪካ ተመሳሳይ ሙከራን አቅዶ ሳይሆንለት ቀርቷል። በጭፍን ለሚያምኑት ጸረ አሜሪካ መስሎ ሊያታለል ቢሞክርም የእርቁን ሂደቶች አስተናጋጅ መጓጓዣ አውሮፕላን አቅራቢ የወያኔ ወዳጅ አሜሪካ ነበር። አሁንም ወደፊትም ሂደቱ የሚሾፈረው በአሜሪካ መሆኑ ግልጽ ነው። ኮሎኔሉ ከውስን ሽሞቹ ጋር ሆኖ ድርድርን ሲወስን ፓርላማ ተብየው ምንም የሚያውቀው አልነበረም። ማንም አላማከራቸውም። ድርድር እንዴትና ለምን ብሎ ያቋጠራቸውም የለም። ተደራዳሪውንም የሰየመው ራሱ ኮሎኔሉ ብቻ ነው። አማራና ኢትዮጵያን አምሮ የሚጠላው ብርሃኑ ጁላ የፖለቲካ ችሎታውም ከዜሮ በታች ለመሆኑ ሁሉም ያውቃል። ኮሎኔሉ እንደማንኛውም አምባገነን ያገረን ጣፈንታ ለብቻው ወይም በራሱ መወሰን ከጀመረ ውሎ አድሯል። የሚጠይቀው የለም። በመሆኑም ሁሉንም ንቆ የወተት ፖለቲካ የሚለውን ቅዠት በጡጦ ህዝብንም ሊያጠጣ ደፍሯል። እንደሚታወቀው ኮሎኔል ግራኝ በደም ሳይቀር የሰከረ በመሆኑ የስልጣን አባዜ ያጦዘው በመሆኑ ዘረኛ በመሆኑ የሚወስነው መዘባረቁና ብዙውን ጊዜ ጠባቂ ያጣች ኢትዮጵያን መጉዳቱ የታየ ነው። ግን ያን ሁሉ ህዝብ በገፍና በግፍ የፈጀና አሁንም ሊፈጅ የሚደረደረውን የወጣለትን አሸባሪ የወያኔ ቡድን ሊደራደር መነሳቱ ጉልህ መረጃም ነው። አገዛዙ ዙሪያ የተኮለኮሉት አብዛኛው ወይም ባንዳና ከሃዲ አሊያም የጫጩት ጭንቅላት ፋሽስቱ ጣሊያን ቴስታ ዲ ጋሊና ይል የነበረውን ይዘው የሚንገዳገዱ ናቸው። ወያኔና እኛ ላንለያይ ተጋብተናል ስትል ክህደት እንደ ጀመራት ይፋ አድርጋ እንደነበረችው አስመሳይ ተቃዋሚ ሁሉ ታሪኳን በከፋ ክህደት ከቆሻሻ የባጀችውና ኮሎኔሎቹ በተራተራ መጋጃ ያደረጓት ፕሬዝዳንት አብይ ደግሞ ድርድርን መስበክን ተያይዘዋለች። ወገኖቿ ሲተረዱና መንደራቸው ሲቃጠል ዞር ብላም ያላየችና ቁጭት ስታሰማ ያልተደመጠች ይች ስልጣን አልባሹ ድርድርን በመድረክ እንድትሰብክ ያዘዛት አለቃዋ ኮሎኔል ከወያኔ ጋር ተጣላው ሲል ለኢትዮጵያ ሲል ሳይሆን ለስልጣኑ ሲል መሆኑን እሷም አላጣችው። ድርድርና እርቅ በሐቅ ለተጣላ ብቻ ነው። ከሽብርተኛና ወንጀለኛ ጋር ያውም እርቅ እርሙ ከሆነ ወያኔ ጋር ድርድር ጉንጭ አልፋ ብቻ ሳይሆን ኢትዮጵያ ላይ ደባ ነው። ለእርቅ ግብዣ የወያኔና ዘረኞች የቆየ መልስ የተጣላ የለም አለም የምን እርቅ ሞክሩን እንጂ በሜዳ መሆኑን የማያውቅ የለም። የድርድሩ ፖለቲካ አልፎም ኮሎኔል ግራኝና ጋሩ ሻቢያንም ራሱንም ያቃቃረ ያለ ነው። ወያኔም ኮሎኔሉም ህዝብን እርስ በርስ አቃቀረውታል። ጸረ ወያኔ ስሜቶች ወደ ጸረ ትግሬ ጸረ ኦሮሞ የጅምላ ጥላቻ እንዲሻገሩ የበኩላቸውን አስተዋጽኦ ትላንትም ዛሬም እያደረጉ ናቸው። በመሆኑም አገዛዙ በህዝብ ገንዘብ በገዛው ነጂ አልባ በራሪ ድሮን በትግራይ ዜጎችን ሲፈጅ ተቃዋሚ ድምጽ አለመሰማቱ ማነጋገሩ አልቀረም። የትግራይ ህዝብ ምንም ቢሆን ምን ህዝባችን ነው። ወያኔ የሚፈጥረው ጥላቻ ይህን ሊያዘናጋን አይገባም። መርሳት የማይገባን ሐቅ የኢትዮጵያ ጠላቶች በወያኔም ሆነ በዘረኛው አገዛዝ ጸረ ህዝብ ሥራዎች ጮቤ እየረገጡ መሆናቸውን ነው። ከጸረ ኢትዮጵያ ኃይሎችና ድርጊቶች ጀርባ ሁሉም ይገኛሉ። ትላንት ኢትዮጵያን ለመጉዳት አሲረው ለዘረኛው ኮሎኔል የኖቤል የሰላም ሽልማት የሰጡ ዛሬ በአውሮፓ ተሰብስበው ለኮሎኔሉ የተሰጠው ሽልማት ይሳብ ይሰረዝ ቢሉና የውጭ ኃይል በሰላም ጠባቂነት በኢትዮጵያ ይግባ ብለው ሲወስኑ ለኢትዮጵያ አስበው ሳይሆን አሁንም አገራችንን ለመጉዳት ካላቸው እቅድ ጋር የተያያዘ ነው። በድርድር ተብየው ከንቱ ሸብረብ ዙሪያ አሁንም ጸረ ኢትዮጵያ ሴራ ከግብ ሊደርስ ጥረት እየተደረገ ነው። እርቅን ባዮችም አወቁም አላወቁ ለኢትዮጵያ የሚበጅ ጎዳናን እንያዝ እያሉ አይደሉም። ከ27 ዓመት በላይ ተመክሮ የጆሮ ያለህ የሚለው ተመክሮ ወያኔ በሕዝብ ትግል ሳይደመሰስ ኢትዮጵያ ከስቃይና መከራ ከረሃብና ሞት ከፍጅትና እልቂት መቼም ተገላግላ ልትገኝ እንደማትችል ነው። ጨካኝ ሰይጣናዊ አገዛዞች ለአገር አይበጁም። ይህ ሊካድ የማይችል ሐቅ ነው። ዘረኛው አገዛዝ ይውደም። ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ። የኢትዮጵያ አንድነት በደማችን ይከበር።
¡Gracias!
የሐሙስ ጥቅምት 3 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ መድረሻውን ለማወቅ ከመነሻው የሚያጠገብ እንጀራ ከመጣዱም ነው። በአዲስ አበባ ዋና ባለስልጣን ነኝ ብሎ የተሰየመው ግብዝ ግለሰብ 27 ዓመት በላይ ወይኖና ጠቦ በወያኔ ወንጀልም ባለስልጣን ሆኖ ተሳትፎ በነ አሜሪካ ፈቃድና ሲራ ይመጣ ስለሆነ ይህ ብልሹ መነሻ የረባንና ለሀገር የሚበጅ መዳረሻ እንደማያመጣ ግልጽ ነበር። በመጀመሪያው ሰሞን በሰጡት ምክር መሰረት ወደ ሳውዲም ወደ ግብጽም ብቅ ብሎ የታሰሩትን አስፈታው ብሎ የዋሆችን ቢያስዋርቅም በአረብ አገሮች ያሉ ኢትዮጵያውያን አስከፊ ሁኔታ ምንም ሊሻሻል አለመቻሉ የሚደበቅ አልሆነም። ፍዳን የምታየው የመን እንኳን ሳትቀር ኢትዮጵያዊ ስደተኞች ላይ ያደረሰችው መከራ ውልቅልቋ የወጣው ሊቢያ አበሻን ለስቃይና ሞት ብላ ያመጣችብን ጉድ የሚደበቅ ሊሆን አልቻለም። በተለይ በሳውዲ አረቢያ ዜጎች በብዛት ታግተው ሲሰቃዩና ለሞት ሲደረጉ የኮሎኔል ግራኝ አገዛዝ የወንጀል ተካፋይ ሆነ እንጂ ንዴት እንኳን ሲያሰማ አልተደመጠም። በሰሞኑ የተባበሩት መንግስታት ከመቶ በላይ ኢትዮጵያውያንን ከየመን ወደ አዲስ አበባ አጓጓዘ የተባለው አባይን በጭልፋንጂ ከዚህ ዘረኛ አገዛዝ የተገኘ ፋይዳ ያለው ነገር አይደለም። ኢትዮጵያን በይፋ የካደና ጠባብነቱን በኦገነግ መሪነት ያረጋገጠውን ግለሰብ በሳውዲ አምባሳደር ብሎ ሲሾም ከራሱ ብሔር አባሎች ውጭ ለማንም ባይቆረቆር የሚያስገርም አልሆነም። ችግር ዜጎችን ለከፋ ስደት መዳረጉ እንዳልቀረው ሁሉ በአረብ አገሮች የኢትዮጵያውያን መከራ ቀጣይና ዘግናኝ እንደሆነ አለ። በጎረቤት ሱዳን፣ ጅቡቲ፣ ሶማሊያ፣ ኬንያም ቢሆን ስደተኛ መሆን ምንም ደግ ይዘት ገጽታ የለውም። የዳያስፖራ መዋጮ ይያለ ለዘረኛው አገዛዝ ዶላሩን የሚገፈግፈው ክፍል ደግሞ በአረብ አገሮች ለሚሰቃዩት ወንድም እህቶቹ ለመድረስ ሳይሆን ለአገዛዙ ሰለባ ለመሆን ፍጥነቱ ሯጮቻችንን አስንቋል። በአዳር ደግሞ የትግራይ ተወላጅ ወይም የወያኔ አጋሽ ካልሆነ ኢትዮጵያዊ ስደተኛ ሞቶ ተነስቶ አፈር ቢበላ ደንታ የላቸውም። የተባበሩት መንግስታት ልዩ ልዩ አካላት ለማን እንደሚቆረቆሩ ይፋ ካደረጉም ቆይተዋል። የተዘረፈን የአማራ መሬት ምዕራብ ትግራይ ብለው ለወያኔ እንዳጸደቁለት ሁሉ ለአገሩ የቆመው ፋኖን ለማውገዝና ለመወንጀል ወደ ኋላ አላሉም። ይህን ይዘን እነሱን ስናወግዝ ለጉዳታችን ዋና ተጠያቂ ግን ዛፎች እንዳሉት የራሳችን ጠማማዎች መሆናቸውን መቼም መዘንጋት የለብንም። ባዴን ወይም የአማራ ብልጽግና የተባለው ቀዳሚ የአማራው ጠላት ሆኖ አይተነዋል። አጣዬ የጋየ አማራ ተብሎ ህፃን ሳይቀር በያቅጣጫው እየተቀላ ለአውሬው ኮሎኔል ድጋፋቸውን መስጠት የቀጠሉ የቀንጅብ እነ ሽመልስን ካባ ያለበሱ ከዘረኛ ኤምባሲዎች ጋር ተመሳጥረው ህዝብን መጉዳት የቀጠሉ እነማን እንደሆኑ ሚስጥር አይደለም። ብልጥ የሆኑ የመሰላቸው ባንዶች ደግሞ በመይሶን ጊዜ ያየነው ላይበቃ አገርን ለመታደግ ከጨቋኝ ጋር መተቃቀፍ በሚል አገር አጥፊ ፈሊጥ ዘረኛውን ወያኔ ለማገድ ዘረኛውን አገዛዝ ማቀፍ ሲሉ ተደምጠዋል። እነሱ የሚኒስቴር ቦታ ቢሰጣቸውም ህዝብ ያገኘው ያው ፍጅቱን ነው። አቋማቸውን ለማሻሻጥ የገለማ የደርግ ጸረ ኢሃፓ ሶማሌን ደገፈ ልፈፋ እንደገና ቢያስጮሁም ቅንጣትም ያልገባቸውን እነማኦ ለአገር ሲሉ ከጠላታቸው አበሩ የሚል ድንብርብርን ቢያስተጋቡም ዘረኛውን ኮሎኔል መደገፋቸውን ክህደት ከመሆን የሚቀይርላቸው የለም። ኢሃፓ ከሻቢያ ተገናኘ ብለው ያወገዙ ሳይውል ሳያድር ኤርትራ ሄደው ሲመሽጉና የቱሻ የውሸት ሸማቂ ሲሆኑ ስንቱ ሊወቅሳቸው ሳይሆን ገንዘብ አዋጪ እንደሆነላቸው መጥቀስ ያስፈልጋል። የቀይ ሽብር አባወራውሪዎችን ጓድ ጓድ የተከበሩ ይያሉ በዚያው ልክ ሰለባቸውን ድርጅት የሚያወግዙት ደግሞ እነማን እንደሆኑ አላጣናቸው። በደም የተጨማለቀ እጃቸውን የጲላጦስ ነው ያደላቸው ዘረኛ ገዛዝን ያገለገሉ ዛሬም ፍርፋሪ ቢቀርሙም አያስደንቀንም። ሰው ይቀየራል ሊኑናል በሂደት ለውጥ ይመጣል የሚለውን ህብረተሰባዊ እውነታ የዘነጋን ይመስል ለውጥና አድርባይነት ግን ለየቀልናቸው። ሶስት የተለያዩ አገዛዞችን በታማኝነት ያገለገለ አንድ ጠበቃ ነበር። የዘረኛው ኮሎኔል ሎሌዎች ትላንትም የደርግ ታዛዥና መስክሮች ነበሩ። ላፈሰሱት ደም ንሳ ሳይከጅላቸው ሞት የወሰዳቸውን እንዳየነው ሁሉ ካገዛዙ በመጠጋት የትላንት ጸያፍ ማንነታቸውን የካዱም ጥቂት አይደሉም። ከአርባ አመታት በፊት የነበረ ተደረገን ያውም በስህተት ሙጭጭ ብሎ መያዝ ምን ይባላል? ሁሉም ትውልድ የራሱን መስቀል ይሸከም የተባለው ተረስቶ ቡከን ማንነትን በአርበኞች ታሪክ ትረካ መሸፈን ማካካስ የሚያዋጣ ሊሆን ከቶም አይችልም። ኦነግ ጥበቱና ማህይምነቱ በአንደኛው ምዕት ዓመት በዘረኝነት በምስራቅ ወለጋ ህዝብ እየፈጀ የዛሬ 100 ዓመት ምኒልክ ጡት ቆረጡ ብሎ ሐውልት ሰርቶ ሊተርክብን ይሞክራል። ሸኔ ገለመሌ ወያኔ ቢከፍቱት ተልባ ሁሉም ያው ማፈሪያ የአሜሪካን የአረብ ያድሃሪያን መጋዣ ሁሉንም በትግል ከማስወገድ ሌላ ምንም መፍትሄ የለም። ከዝንጀሮ ቆንጆ መፈረጅ መጣሩ ከንቱ ነው። እንደ ተባለው ደግሞ ዘረኝነት ምን ቢኩሉት አስቀያሚና ጭራሽ ኃጢአትም ነው። ድል ለኢትዮጵያ ህዝብ አገር አድን ትግል ዘረኝነት ይውደም።
ጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽከነጠረው እንዳላቂካ ተወረወረ እንዳሮጌ ካህካ እካ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያካለለ ተዋርዶ አዋራይ ስንት ወዳማ አለ። ለሆድ ደብቃ በቃው ከበር ይጫነበት ይሳብ እንደ በሬ ካልተከማቺ ሞት ለኢትዮጵያ ሀገሬ ለአገሩ ለአገሬ 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 በልበለው በልበለው በልበለው